ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። እነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ሐምሌ 22 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ሐምሌ 22 ቀን 239 ቀናት አለፋቸው። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ በኦሮሞነት ስም ተሰባስበው ህዝብን የሚፈጁ አውሪዎች እንዲመጡ መሬት ላራሹ መብት ለጭቆኑ ብለን አልታገልንም። ቄሮ የኦሮሞን ህዝብ አይወክልም። ቀደም ብለን ስንል እንደነበረውም እነ ሌንጮ፣ ፍሬው ማአሾ፣ ዳውድ ኢብሳ ወዘተ የኦሮሞን ጥቅም ወክለው አያቆም። ለሆዳቸውና ጥቅማቸው ስለቆሙ ሁሌም ከባለ ነፍት ጫማ ስር እየወደቁ ለግል ስልጣናቸው ሲዋደቁ ነው ያየናቸው። ሰው ምላስ መንታ ለሙገሳና ለሐሜታ በሚል ርዕስ የቀረበ የዕለቱ የፍኖተ ዲሞክራሲ ሐተታ ነው። በማከታተልም ሌሎች ከዝግጅት ክፍላችን የቀረቡ ጽሑፎችን አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
የሐጫሉ ሁንዴሳን ሞት ተከትሎ በአዳባ፣ በአጋርፋ፣ በባሌ የተለያዩ ቦታዎች፣ በአርሲ ነገሌ፣ በሻሸመኔና በዙዋይ ከተሞች ዜጎች በማንነታቸው የተለዩ መገደላቸውና ቤት ንብረታቸው በመቃጠሉ መውደሙ የሚታወቅ ሲሆን ከሞት የተረፉትና ቤት ንብረታቸው የተቃጠለ ዜጎች በተጠለሉበት ቦታ በከፍተኛ ችግር የሚኖሩ መሆናቸውን ገልጸዋል። ዜጎቹ ለመገናኛ ብዙሃን በሰጡት ቃል ምልልስ እስከዛሬ ድረስ ከአገዛዙ ምንም አይነት እርዳታ ያልተደረገላቸው መሆኑን የገለጹ ከመሆናቸውም በላይ አንዳንድ ባለስልጣኖች በየግል ስልኮቻቸው በመደወል እያስፈራሯቸውና እየዛቱባቸው መሆኑን ገልጸዋል። እነዚህ በሰው ደም ለመታጠብ የሚጠብቁ አርመኒዎች በቁጥጥር ስር ማዋል ካልተቻለ አሁንም ከፍተኛ ግድያ ሊካሄድ የሚችል መሆኑን ብዙዎቹ ያስጠነቅቃሉ። በተያያዘ ዜና ባልደራስ ለወደፊት ዲሞክራሲ ፕሬዝዳንት በዛሬው ቀን ለሶስተኛ ጊዜ ፍርድ ቤት የቀረበ መሆኑን ታውቋል። መርማሪ ፖሊስ ለመርመራ ተጨማሪ 14 ቀናት ጊዜ ቢጠይቅም ፍርድ ቤቱ የ9 ቀን ብቻ በመስጠት ለነሐሴ 1 2012 ተለዋጭ ቀጠሮ ሰጥቷል። ሰኞ ሐምሌ 20 ቀን ለማሰኞ አጥያ በቤኒሻንጉል ጉሙዝ ጉባ ወረዳ አቢጃር በሚባለው ቀበሌ ውስጥ 13 ሰዎች ማንነታቸው በማይታወቅ ታጣቂዎች የተገደሉ ሲሆን 6 ሰዎች አካል ጉዳት ደርሶባቸው በፓዊ ሆስፒታል ሕክምና እየተደረገላቸው ይገኛሉ። እስካሁን ድረስ ጉዳቱን ካደረሱ ሰዎች መካከል 3ቱ የተያዙ ቢሆንም ሌሎች ክትትል እየተደረገባቸው መሆኑን የአካባቢው ባለስልጣኖች ገልጸዋል። ገዳዮቹ ከዚህ ቀደም መኖሪያቸው ጫካ ውስጥ በማድረግ ሚሊሻዎችን፣ የአካባቢው ሽማግሌዎችን ሲያፈኑ ሲያንገላቱና መሳሪያ ሲነጥቁ እንደነበረና በጸጥታ ኃይሎች እየተፈለጉ የነበሩ ሆናቸው ባልሳኖች ጀምረው ገልጸዋል። ጥቃቱ ያደረሱት ገዳዮች በደም የታጠቁና የተደራጁ ከመሆናቸውም በላይ በብሔረሰቦች መካከል ግጭት እንዲፈጠር እቅ አቅደው እየተንቀሳቀሱ ናቸው ተብሏል። በየጊዜው ከሚያዙ ገዳዮች መካከል አብዛኞቹ የወያኔ ቡድን አሰልጥኖን አስተጣጥቆ የላካቸው መሆኑን በመረጋገጡ ሰኞ ዕለት ግድያውን የፈጸመው ቡድን አባላት በወያኔ ወታደራዊ ስልጣና የተሰጣቸው የተደራጁና የሰላኩ መሆናቸው ግልጽ ነው የሚሉ በርካታ ናቸው። በሌሎች አካባቢዎች ተመሳሳይ ጥቃት እንዳይፈጸሙ ለመከላከልም የመከላከያ ሰራዊት እንዲሰማራ ተደርጓል ተብሏል። በሌላ ዜና ሰሞኑን በደቡብ አካባቢ በኮንሶ ዞንና በአሌ ልዩ ወረዳ በደረሰ ጥቃት 16 ሰዎች መሞታቸውና ከ16 ሺህ ሰዎች በላይ ከቤት ንብረታቸው መፈናቀላቸው ታውቋል። የኦነግ ሊቀመንበር ዳውድ ኢብሳ ለአሜሪካ ድምጽ ራዲዮ ጋር ባደረገው ቃለ ምልልስ ላለፉት 10 ቀናት በቤት ውስጥ የእቁብ ስር ላይ መሆኑን ገልጾ ከኦነግ ደምብና ከሊቀመንበሩ ቅና ውጪ በአዲስ አበባ ጉለሌ ውስጥ ባለው የኦነግ ጽህፈት ቤት ስብሰባ እንደተካሄደ መስማቱን ገልጿል። ዳውድ ኢብሳ ከሐምሌ 10 ቀን ጀምሮ ከቤቱ መግባትም ሆነ መውጣት መከልከሉን ይህ የተደረገው ለደህንነቱ ሲባል መሆኑን በአገዛዙ አልጣኖች እንደተገለጸለት በቤት ውስጥ የኢንተርኔት አገልግሎትና ስልኩም የተቆረጠበት መሆኑን ወደ ቤቱ ሰዎች እንዲገቡና እንዲወጡ መጀመሪያ ቢፈቀድም በኋላ ምግብ ለመግዛት አንድ ሰው እንዲወጣ ከመፈቀዱ በስተቀር ማንም ሰው እንዳይወጣና እንዳይገባ መከልከሉን ገልጿል። የተካሄደው ስብሰባ አስመልክቶ ምንም እንደማያውቅና እንዳልተነገረው ስብሰባው መደረጉንም የሰማው በኋላ መሆኑን ለአሜሪካ ድምጽ አስረድቷል። ይበን እንደዚህ እንዳለ በጉለሌ ተሰጀ ስብሰባውን ጠርቶ ያካሄደው አራሶ ቢቂላ ስብሰባውን የጠራው እንደምክትል ሊቀመንበርነቱና ኃላፊነቱ በመውሰድና ከሊቀመንበሩ ከዳውድ ኢብሳ ጋር ተመካክሮ መሆኑን አስተዋቀዋል። በስብሰባው የሹምሽር ጉዳይ አለመነሳቱና ዳውድ ተነስቶ ሌላ ሊቀመንበር ተሾም የሚለው አሉባልታ መሆኑን አስተዋቀዋል። ለስብሰባው የሚያስፈልገው ወጪ ከድርጅቱ የፋይናንስ ፈርም ጠይቆ መውሰድ ሲገባው ይህንን አለማድረጉና አምኖ ገንዘቡን ከኦነግ አባላት አሰባስቦ ስብሰባውን ያካሄደ መሆኑን ተናግሯል። በቁጥር በማይሞላም ለሁለት ቀን የተካሄደው ስብሰባ የተለያዩ ውሳኔዎች ወስኖ ተበትነዋል ተብሏል። ያገዛዙ ባለስልጣኖች ዳውድ ኢብሳ ሆነ ብለው በቤት ውስጥ በማገት በአመራር ላይ መፈንቅለ ለማካሄድ የሞከሩ ነው የሚለው ጥርጣሬ ጎልቶ እየወጣ ነው። በኢትዮጵያ በኮሮና ቫይረስ ሰዎች በየጊዜው እየጨመረ የሄደ ሲሆን ከ15000 በላይ መሆኑን ተነገረ። ማክሰኞ ሐምሌ 21 ቀን የጤና ሚኒስቴር በሰጠው መግለጫ በ4 ሰዓት ጊዜ ውስጥ በተደረገ የላቦራቶሪ ምርመራ 653 ሰዎች በበሽታው የተያዙ መሆናቸውና በሽታው የተያዙ ጠቅላላ ቁጥር 15200 መድረሱን ተነግሯል። በእለቱ 11 ሰዎች በበሽታው በመውጣቸው የሞቱ ሰዎች ጠቅላላ ቁጥር 230 አድርሶታል። የተባበሩት መንግስታት ድርጅት ባወጣው መግለጫ የኮሮና ቫይረስ የተነከረ በመምጣት በተለይ ዝቅተኛ የኑሮ ደረጃ ላይ የሚገኙትን እያጠቃ መሆኑን ገልጿል። የቫይረሱ መስፋት በተለይ በከተሞች አካባቢ ቢገኘውም የኢኮኖሚ እንቅስቃሴ በከፍተኛ ደረጃ ከመጥቃቱም በላይ የንግድ ቤቶችን፣ ትምህርት ቤቶችን፣ ፋብሪካዎችን ወዘተ ሊያዘጋ እንደሚችል በርካታ ሰዎች ስራ አልባን ሊያደርግ የሚችል መሆኑን ገልጿል። በሚቀጥሉት ጥቂት ወራት የከተማ አስተዳደር ከ15 ከ25 ከመቶ የሚሆን ገቢ የሚያጡ በመሆናቸው የሚሰጡት አገልግሎት በከፍተኛ ደረጃ ሊቀንስ እንደሚችል ተጠቁሟል። በአፍሪካ ህብረት አስተባባሪነት ሰኞ ሐምሌ 20 ቀን ተጀምሮ የነበረው የሶስትዮሽ ስብሰባ በሱዳን ጠያቂነት ለአንድ ሳምንት የተላለፈ መሆኑን ታውቋል። ሱዳን ውይይቱን ለአንድ ሳምንት እንዲተላለፍ የጠየቀበት ምክንያት በዝርዝር ለመግለጽ ብትቆጠብም በጉዳዩ ላይ ውስጣዊ ምክክር ለማድረግ ነው ብላለች። በሌላ በኩል ግብጽ በሶማሊላንድ የጦር ሰፈር ለማቋቋም ከሶማሊላንድ ባለስልጣኖች ጋር እየተወያየች መሆኑ ይፋ የወጣ ቢሆንም የሶማሊላንድ ባለስልጣኖች የግብጽን ሐሳብ መቀበልና አለመቀበላቸው አላሳወቁም። ይህ ሁኔታ ከፍተኛ በአገዛዙ ስጋት መፍጠሩ የአገዛዞች ጉዳይ ሚኒስቴር ቃል አቀባይ በሰጠው መግለጫ ግብጽ በሶማሊላንድ ውስጥ ለማቋቋም የወሰደችው እርምጃ እንደ ኢትዮጵያ ላሉ ሀገራት ስጋት መሆኑንና እርምጃውም ተገቢ ያለመሆኑን አስታውቋል። በሌላ በኩል የግብጽ የስለላ መስሪያ ቤት ዳይሬክተር ከሱዳን ላይ ምክር ቤት ፕሬዝዳንት ሌፍተናንት ጀነራል አብዱል ፈታ ቡርሃን ጋር የተገናኙ መሆኑን የዜና ምንጮች ዘግበዋል። አድማጮቻችን የሉ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅታችን ጋር አብራችሁን ቆዩ። Thank you.
ሰው ምላስ መንታ ለሙገሳና ለሃሜታ የኮሎኔሉ እጣፈንታ ይህን ቁልጭ አድርጎ ያሳያል። ሙሴ ያሉት ሁሉ ተገልብጠው ሰይጣን ካሉት ጊዜ ያለፈ ነው። ሙሴ ያሉትን ራሳቸውን ገድሏል። ኢትዮጵያዊ ነው ያሉትንም አጥቃዡ ጠባብ ኦሮሞ ነኝ አምባገነን ወደ ፋሽስትነት የምገሰግስ ነኝ ሲል ገስጿቸዋል። በሰሞኑ እንኳ በጉባ አማራ በሚል ዜጎች ተጨፍጭፈዋል። ተቃውሞ አላሰማም እርምጃ ወሰደም። ወንጀለኞችን ሊቃጣ ምንም እንቅስቃሴ አላደረገም። የመንደር ሚሊሻ አይደለም ብሎ አሹፎብን የለ ቀደም ማለትም ፍጅቱ ቀጥሏል። በአማራው ላይ ፍጅቱ መቼም የሚቆም አይደለም ህዝብ ቆርጦና ተነስተው ካልታገላቸው በስተቀር። ጊዜ ተቀልብጦ በጣት የሚቆጠሩ ዘረኞች ሰላማዊ ሰልፎችን እስከመበጥበጥም ደርሰዋል። ለምን ብንል መልሱ ዜጎች ስለደከሙና እንደውነቱ ይነገር ከተባለም ፈሪዎች ስለሆኑ ነው። እስቲ መለስ ብለን የ40 አመት በላይ ተመክሮ እንይና እንፍረድ። ሱዳንም ሆነ አሜሪካ አውሮፓ የኢትዮጵያውያንን ስብሰባ ሆነ ሰልፍ እንኳን ቡካታሞቹ እነ ዳውድ ኢብሳና ኦነጎች ቀርቶ ወያኔ ራሱ ደፍሮ ሊበጠብጥ የሞከረበት ጊዜ የለም። ቢሞክሩ አጽፋቸው ድራሻቸው ስለሚጠፋ ነው ፈርተው የታቀቡት። ዛሬ ግን አገር ወዳድነኝ ባዩ በአብላጫው ፈሪ ነው ብለው ደምድመው ደፍረውታል። አማራ ቆማጣ ብለው ሊጨፍሩን በቅተዋል። አያሳፍርም? አያሳዝንም? ጎበዝ ጠፋ አያሰኝም? እነሱ ሳይፈሩ ወንጀል ሲፈጽሙ አገር ወዳዱ ምን ፈርቶ ነው መጠቃትን መዋረድን በዝምታ የሚቀበለው የሚያልፈው? ያሳዝናል። እንደገና ለኮሎኔሉ ብዙ ውደሳ ቀርቦላታልና ግብዝነቱ መጥቋል። ቅኔ እንቀኝለት በአለም ደረጃ ይሸለም ዘድ እንታገልለት ያሉ ፕሮፌሰሮች ዛሬም ህዝብን ይቅርታ ሳይጠይቁ በህዝብ ጎራነን እያሉንም ነው። ስንቶቹስ ናቸው ኮሎኔሉን ኢትዮጵያዊ ለውጣምጪ ብለው ሲባርቁ ከርመው ዛሬ በይፋ ተሳስተን ነበር ብለው ደሙ የፈሰሰውን ህዝብ ይቅርታ የጠየቁ? ጥቂቶች ናቸው። ጥፋታቸውን ክህደታቸውን ሸፋፍነው አሁንም ከህዝብ ጎራነን ብለው ህዝብን ሊያደናግሩ ሲጠሩ የምናያቸው ጫማካሚዎች እንደሆኑ አሉ። ጠላት ጥፋታቸውን ክህደታቸውን ሸፋፍነው አሁንም ከህዝብ ጎራነን ብለው ህዝብን ሊያደናግሩ ሲጥሩ የምናያቸው ጫማካሚዎች እንደሆኑ አሉ። ጠላት ፍለጋ ሲጎረጎር በወዳጅ ይጀምሩ ብለን እምናፋስበው ለዚህ ነው። ኮሎኔሉና ጨፍሮቹ ያደረሱብንን ጉዳይ ክብደት የሰጡት የኢትዮጵያ ወገንን ባይ ባንዳዎችና ከሃዲዎች ናቸው። ብዙ ህዝብ ላይ ፍጅት ከተካሄደ በኋላ የዘረኛው ኮሎኔል አጫፋሪ የሆኑት እነ መገርሳ ብቻ ሳይሆኑ እነ ወዲ ነጋ መድረባንዳና አንጃዎች ናቸው። እነዚህን በጉያ ይዞ ትግል ከመጀመሩ በፊት ትግልን ማክሸፍ ብቻ ነው። ያማራው ጠበቃዎች ነን ብለው እየተወገረገሩ ያማራው ህዝብ ጣላቶችን ጫማፋሚዎችና ውዳሴ ከንቱ ደርዳሪዎች ሆነዋል። ያለው ሁኔታ ምን ቢሆን ምን ለምን ታገልን የሚያሰኘን አይደለም። በኦሮሞነት ስም ተሰባስበው ህዝብን የሚፈጁ አውሪዎችን ዲመጡ መሬት ላራሹ መብት ለጭቆኑ ብለን አልታገልንም። ቄሮ የኦሮሞን ህዝብ አይወክልም። ቀደም ብለን ስንል እንደነበረውም እነ ሌንጮ ፍሬው ማአሾ ዳውዲብሳ ወዘተ የኦሮሞን ጥቅም ወክለው አያቆም ለሆዳቸውና ጥቅማቸው ስለቆሙ ሁሌም ከባለ ነፍት ጫማ ስር እየወደቁ ለግል ስልጣናቸው ሲዋደቁ ነው ያየናቸው። ዛሬ እነ ከማል ገልቹ አይነቶቹ ሳይቀር በደርግ ጊዜ ለህዝባዊ መፈክሮች ስንታገል ነበርን ብለው የቅጥፈት ታሪክ ሲለፈልፉ ብንሰማ ብንሳቀቅ አይፈረድብንም። ቀጣፊው ስባት ነጋ እኛ ብቻ ነበርን ጸረፊው ዳል ብሎ ሰፊና ልክ የለሽ ወንጀላቸውን ማጠየቂያ ሊሰጥ ሲፍጨረጨር ስንሰማም መገረም ሳይሆን መታዘብ ነው የሚመጣልን። ውሸት የነገሰበት የፖለቲካ ስርዓት ግፈኛ የሰይጣን መልእክተኛ የሆኑ የበዙበት ይሆናል። ወያኔ ሊመለስ ሲጥር የሞታይ እንነሳም ብለን ስላስቸገርነውና የምላሽ ሙከራውን አመረን የምንታገለው መሆኑን በማወቁ ሸንካላ ቅጥረኞቹን ሳይቀር አሁንም ጃዝ ብሎ አስተማርቶብናል። አማራውን በስፋት በመፍጀት አገርንም መበጥበጥ የቀቢጸ ተስፋ ሙከራውም ሆኖ ይገኛል። ምንም በጅታ የማያስፈልጋቸው ሀቆች የሚከተሉት ናቸው። ምን አንገት ብንደፋና በፍራት ተውጠን ዝም ብንል ዘረኞች ከቶም አይለቁንም ይፈጁናል። ኮሎኔሉ የኦሮሞ ጽንፈኞችና ዘረኞች የጸረ አማራዎች ጸረ ኢትዮጵያኖች ጥቅም አስጠባቂ ወንጀለኛ ነው። የኮሎኔሉ አገዛዝ ኢትዮጵያዊ አይደለም፣ የአሜሪካና ሳውዲ መጋዣ አገዛዝ ነው። ስለዚህም የኢትዮጵያን ጥቅም ማስቀደም አይቻለውም። አድርባይ ባንዳዎችና ምሁሮች፣ አንጃዎች፣ ልፍስፍስ አማራዎች ወአዴኖች የህዝብ ጠራቶች ናቸው። እነዚህን ከህዝብ ጎራ ማራቅ ቀዳሚ ግዳጅ ነው። ኢትዮጵያዊነት ድል ያደርጋል። ዘረኞችና ጨፍሮቻቸው ይወድማሉ። ለሀገር አድን ትግሉ ከያፋጎን እንሰለፍ።
Good morning, my friend. Sorry to make you wait. ጠላት ወዳጅ ላይ ትግል በመሰረቱ የጥላቻ ሳይሆን የፍቅር ውጤት መሆኑን ብዙዎች አይረዱ። አንድን ጸረ ህዝብ ስራ ጠልተው ሊዋጉት የሚነሱ ሁሉ ለዚህ ቁርጠኝነታቸው መንሰው ለህዝብና ለሀገር ያላቸው ፍቅር ነው። ሀገርና ህዝብን ያላፈቀረ ውድ ህይወቱን አሳልፎ አይሰጥም። ሀቀኛው ታጋይ ከህዝብና ሀገር ፍቅር ስለሚነሳ የህዝብና የሀገር ጠላቶችን አጥብቆ ይጠላል። የጠላቻው መንሰይ ይህ ነው። ህዝብን ያሰቃየና ያዋረደ ያለውን ወያኔ አገርን የገነጣጠለውና ሸንሽኖ የሸጠ ያለውን ወያኔ መጥላት ሲያንስ ነው የምንለው የምንወዳትን ሀገራችንንና ዝባችንን የወያኔ ቡድን ሊያጠፋ በመነሳቱ ነው። ለዚህ ነው ጠላታችንን እንወቅ እናምርበት እንጥላው የምንለው። ከጠላት ጋር መሞዳሞድን መተቃቀፍን የሚሰብኩ ክፍሎች በመሰረቱ ለህዝብና ለሀገር ያላቸው ፍቅር አፋዊ ከመሆኑም ሌላ በጥያቄ የሚገባ ነው። ሁለት ተጻራሪ ነገርን በኩል መውደድ ማስቀር አይቻለም። ከሀገር በላይ ማንምና ምንም የለምና አገር ወዳድ ለመሆን ጸረ ወያኔ መሆን የግድ አስፈላጊ ነው። አንዳንድ ፖለቲከኞች ያወቁ የተራቀቁ ይመስላቸውና የሃይማኖት ሰባኪ የሆኑ ይመስል ሁሉንና ፍቅር ለፈፋ ያሰማሉ። ሰላማዊ ትግል በሚል ጭምብልም በመጠቀም ወያኔን መለማመጡና ለወያኔ ጎንበስ ማለቱን ቢሆን ብልህነት መስሎ ይታያቸዋል። ጠላታቸውን መለየት ያቃታቸው ክፍሎች ህዝብንም ጠላትንም በኩል አፍቅረው ስለሚይዙ ትግላቸው ምን አይቀራል። ብዙውን ጊዜ ወይም ውሎ አድሮ ከህዝብ ጠላት ጉያም ይገባሉ። ከህዝብ ፍቅርና ከሀገር ፍቅር የህዝብን የሀገርን ጠላት መጥላት ይሰርጻል። ባለፉት 24 ዓመታት በማወላዳ መንገድ የወያኔ ቡድን የሀገርና የህዝብ ጠላት መሆኑን አስመስክሯል። አላይም ላለ ብቻ የሚሰወር ሊሆን ቢችልም አፍጦና በንጹሃን ደም ቀልቶ የሚታየው ሀቅ ግን ይህ የወያኔ ቡድን ከአመት አመት ህዝብን ሀገርን እየጎዳ ሊያሰቃይም የቆረጠ መሆኑን ነው። በ1997 ምርጫ ደግሞ ምንኛ አረመኔና ኢዲሞክራሲያዊ መሆኑን በይፋ አሳይቷል። ከዚያ ጊዜ ጀምሮ እስካሁንም ድረስ ወያኔ ቅንጣትም አውንታዊ ለውጥ አላሳየም። ባሰበት እንጂ አገርን በስፋት የሚሸጥ አገዛዝ ሆነ እንጂ ጸረ ኢትዮጵያዊነቱ ከረረ እንጂ አልተሻሻለም። ዛሬም መጪው ምርጫ ካለፈ በባሰ በቁጥጥሩ አስገብቶ ሊያሸንፍ ተዘጋጀ እንጂ የህዝብ ድምጽ ይፍረደኝ ብሎ ሊወዳደር ሲዳዳውም አልታየም። ህዝብና ሀገርን ዛሬም የምናፈቅር ከሆነ የወያኔን አገዛዝ ልንጠላው እንጂ ልንችለው ወይም ልናፈቅረው አይገባንም ማለት ነው። ጸረ ወያኔው ትግል የሚጠይቀውን መስዋዕትነት ሁሉ ለመክፈል ድፍረቱ የሚኖራቸውና ዝግጁም የሚሆኑት ዜጎች ሀቀኛ ሀገር ወዳዶች ናቸው። የወያኔን ጠላትነት መቀበል ያቃታቸውና ከወያኔ በሰበብ አስባቡ መጨባበጥ የሚሹ ክፍሎች ግን ይህ የታጋይ ቆራጥነትና ወኔ ቢጠፋባቸውና በየማጣፊያው ጥፍ ማለት ቢቀናቸው የሚያስገርም ሊሆን አይገባም። ከተመክሮ መማር ያቃተው በመከራ የሚደቆስ ትምህርትን ሳይወስድ ያገኛል። የወያኔን ጠላትነትና ወያኔንም አምሮ መታገል አስፈላጊ መሆኑን ደግመን የምናሳስበው በጭፍን ጠላቻ ተነሳስተን ሳይሆን መጠላት ያለበትን የሀገርና የህዝብ ጠላት ስለምንጠላ ነው። ወያኔን ጠላት ስንል በእንዲሁ በዘፈቀደ በስሜት ወይም ወያኔ ሊል እንደሚፈልገው የክልል አንድ ሁሉንም ነገር በመጥላት ሳይሆን የ24 ዓመትና ከዚያም በፊት ያየውና ያወቀው ወያኔ ጸረ ህዝብ ጸረ ኢትዮጵያ በመሆኑ ነው። እንውደድህ ብንለው እንኳን የሚያስወድድም ጠባይና ስነ ምግባርም ከቶም የለው። ነፍሰ ገዳይ ነው፣ ዘራፊ ነው፣ ጸረ ህዝብ ነው፣ ዘረኛ ነው። ኢትዮጵያንም አምርሮ ይጠላል። ከመሸ በኋላ ኢትዮጵያዊነትን በተመለከተ ሰበካ ቢከጅልም ይህ ቧልት መሆኑን የሚስት ወይም የሚረሳ ዜጋ በአሁኑ ጊዜ ከበሉትና አብረውት ከደለቡት በስተቀር የለም ብንል ስህተት አይሆንም። የወያኔ ኢትዮጵያዊነት ቢጫ የተቀባ መዳብ ወርቅ ሆኗል አይነት ነው። ባዶ አስመሳይ ይህ ሀቅ ነውና ያሳለፍነውን ተመክሮ የብዙ ዜጎች ህይወት የተገበረበት ተመክሮ የወያኔ አገዛዝ ካልተወለደ ህዝብና ሀገር ስርየት እንደማያገኙ ያረጋግጥልናል። ይህን መካድና ራስን በማታለልና በመደለል ያልሆነውን ሆነ ብሎ በወያኔ ዲሞክራሲያዊነት ማመን ወይም ከወያኔ ፍትህና ቀና ውሳኔ ይገኛል ብሎ መጠበቅ ከባድ ጥፋት ነው። ሰላምን ፈለግን ጦርነት ሰለችን ወይም የዘመኑ ብልህ ፖለቲካ ይህ ነው በሚልም ማጠየቂያን ለመገንባት መጣሩ ከንቱ ልፋት ይሆናል። ሰላምን ለሚፈልጉ የወያኔ መልሱ የአጋዚ ጥይት የፌዴራል ግፍ ጭፍጨፋና አፈና መሆኑን ዜጎች ሁሉ ተረድተውታል አይተውታል ኖረውታል። በመሆኑም ዛሬ ትግልን በሚያስረሱ ደረጃ ሊፈረጁ ወይም ሊገመገሙ የሚችሉ እርምጃዎችን ከወያኔ ጋር በመግባባት ለመውሰድ መነሳት ስህተት ነው። የድርጅቶች ነጻነት የሚካድ ባይሆንም ይህ ነጻነት በህዝብ ፍላጎትና ጥቅም የተነሳ ገደብ ሊኖረው መቻሉ ደግሞ መታወቅ ያለበት ነው። ነጻነን በሚል ከህዝብ ጥቅም የተጻረረ አቋም ከተወሰደ ተቋሚነት ወይም የህዝብ ጎራ አባልነት በዚያው ይጠናል። ሁለት ወዶ አይሆንም የሚለው እዚህም ላይ ይነሳል። በተጨባጭ ሁኔታ ባለው የኢትዮጵያ ሁኔታ ማለትም ከወያኔ ማንነት በመነሳት ልንደርስ የምንችለው ድምዳሜ በሀቅ ተቃዋሚ የሆነን ወያኔ ከቶም የማናስተናግድ መሆኑን ነው። ተለጣፊ መሆን ወይም ወያኔ እንደሚለው የሚሳደድ ህገወጥ ተቃዋሚ መሆን የሚለው ነው አጣብቂኝ አማራጩ። በሁለቱ መሃል ቀጭን መስመር ወይም ጠባብ መሬት ለማግኘት የተደረገ ሙከራ ሁሉ ከሽፎ ከወያኔ ጋር ለማበር የሞከሩትም ድርጅቶች ለስደት መዳረጋቸውን አይተናል። ካልሆነም ቃሊቲ ዓለም እጅ መስጠትን መቀበል እየሆነ ድርጅቶች ወደ ማጡ በወያኔ እየተጎተቱና በተለመደው አነጋገር ማኖ እየነኩ እየተቃጠሉ መሄዳቸውን መታዘብ ተገደናል። ማየት የማንፈልገው ሁኔታ ቢሆንም ከማየት ማምለጥ ግን አልቻልንም። ትግሉ ደግሞ ሁኔታውን በዝምታ እንድናልፍ የሚፈቅድልን ባለመሆኑ ጠንቀቅ ወገኔ ሆይን በጊዜ ከማሰማት ወደ ኋላ ብለን አናውቅም። ወያኔ ስለ ሰላም ሲያወራ ጦርነትን ያዘጋጀ እንቻቻል ሲል ያለመቻቻልን እርምጃዎችን ያዘጋጀ አንታቀፍ ሲልም ካራውን ስለሆነና ግድያን ወስኖ መሆኑን ዛሬ ዓለማውቅ ሀገር አጥፊ ከላላነት ነው። ጠላት ወዳጅ ላይሆን መለማመጡ ራስን ከማዋረድና ሀገርና ህዝብን ከማስጠቃት በስተቀር የሚያስገኘው ጥቅም የለም። በግለሰብ ደረጃ ያሉ ጥቅማ ጥቅሞችን በዚህ በማጎደድ መንከባከብ ይቻል ይሆናል፣ ለሀገር ግን አይፈይድም። ህዝብም ወደ ገደል የሚወስዱትን በጭፍን የመከተል ስህተትን ሊፈጽም መጠበቅ የለበትም። ስለዚህም ህዝባችንና ሀገራችንን የምንወድ ሁሉ የወያኔን አገዛዝ በጠላትነት ፈርጀን እንደ ጠላት በቁርጥ ልንዋጋውና ልናስወግደው ይገባል። ሌላ አማራጭ የለም። Thank you.
በማስከተል የምትሰሙት ጽሑፍ በፍኖተ ዴሞክራሲ የተላለፈው በህዳር ወር 2010 ዓመተ ምህረት ነበር። አርማቻችን ሉሉ ከበደ የወያኔን ዘር ፖለቲካ በሚመለከት ያቀረቡትን ጽሑፍ እናሰማለን። ባለማችን ያሉ ጤናማ መንግስታት በዜጎቻቸው መካከል የመብት ልዩነትና የዘር የቀለም መለያየት ግጭት እንዳይኖር ያለመታከት ይሰራሉ ይተጋሉ። በኢትዮጵያ ያለው የዲያብሎሶች መንግስት ሰው በዘሩ ተለይቶ እንዲታወቅ እንዳይስማማም እንዲበላላም ለማድረግ በትካት ሲሰራ 22 አመታትን አስቆጠረ። ፍርአትን መቃወም አንድ ነገር ነው። ፍርአቱን ወደ ጎን አድርጎ አንድን ክፍለ ህዝብ እንደ ፍርአት ስሎ የመደብ ጠላት አድርጎ አላፍ ቋንቋን የሚናገርን ህዝብ ለደህነትህ ለኋላ ቀርነትህ ተጠያቂ ጠላትህ ያንን ቋንቋ የሚናገረው ነው ዘር ነው ብሎ ባንድ ወገን ላይ የጥላቻ ዘመቻ ማንቀሳቀስ ዘርን ለማጽዳት ከሚደረግ ትልምና እቅድ የተለየ ዓላማ አለው ማለት ያስቸግራል። ገዢ መደቦች ለፈጠሩት ስህተት ወይም ወንጀል እነዚያ ገዢዎች የወጡበት ክፍለ ህዝብ እንደ ጠላት ተቆጥሮ ትውልድ በማያውቀው ጉዳይና በማይደግፈው ድርጊት እዳ የሚከፍልበት አንዳች ምክንያት አይኖርም። ባለፉት 22 አመታት የወያኔ መሪዎች ስልጣኑን በጠመንጃ ተቆጣጥረው በመላው የኢትዮጵያ ህዝብ ላይ ያደረሱት ላለው በደልና ወንጀል ለራሱም የችግሩ ሰለባ የሆነው የትግራይ ህዝብ ተጠያቂ ነው የሚል አስተሳሰብ ያለው የ21ኛው ክፍለ ዘመን ኢትዮጵያዊ ይኖራል ብዬ አላምንም። መንግስቴም ባገርና በህዝብ ላይ ለሚፈጸሙ አስተዳደራዊ ወንጀሎች ተጠያቂው ባፈሙዝም ይሁን በመርጫ ስልጣን የተረከመው ቡድን በበላይነት የሚመሩት የህጉም የፖሊሲውም አውጪዎችና አስፈጻሚዎች በጣት የሚቆጠሩ መሪዎች ናቸው እንጂ ያ መሪ የወጣበት የህብረተሰብ ክፍል አይደለም። በተዋረድ እንደየስልጣን ደረጃቸውና ኃላፊነታቸው እስከታች እርከን የወንጀሉ ተሳታፊዎች በህግ ይጠየቃሉ። ህዝብ ከደሙ ንጹህ ነው። 1983 ዓመተ ምህረት ወደ ኋላ መለስ ብዬ ልጀምረውና በአርሲ አርባ ጉጉ፣ በአሰቦት፣ ደብረ ወጋዳም፣ በበደኖና በሌሎችም አካባቢዎች ወያኔ ወደ ስልጣን እንደመጣ በአማሮች ላይ ሊያንቀሳቀስ የሞከረው ፍጅት የተፈለገውን ያህል ውጤት ሊያመጣ ያልቻለው የኢትዮጵያ ህዝብ ለምዕት ዓመት ያካበተው ውህደት የፈጠረው የወንድማማችነትና የአንድነት መንፈስ አሸናፊ ሆኖ በመገኘቱ ህብረተሰቡ ለዚያ መተላለቅ በቀላሉ ተነሳስቶ እነመለስ ስፋት የሚፈልጉትን ባለማድረጉ ነበር። ሌላው ምክንያት ታላቁ ያገር ልጅ ፕሮፌሰር አስራት ወልደየስ የመሩት እንባ ጠባቂ የመላው አማራ ህዝብ ድርጅት በዚህ ክብለ ህዝብ ላይ የሚፈጸመውን ሰቆቃና በደል ወያኔ ይዞት የመጣውን የዘር ማጥፋት እቅድ በያለሙ እንዲያስተጋባ በማድረጉ አሁን ያለው የዓለም ተጨባጭ ሁኔታ ያንን ሊያስቀጥል የሚችል አለመሆኑን ጌቶቻቸው ስለነገሯቸው ሊከተሉበት አልቻሉም። ወደ መጀመሪያ ሙከራቸው ሊሄድና የመጀመሪያውን እቅድ ሊያንቀሳቀሱ የሞከሩት የወያኔና የኦነግ ወታደራዊ ካድሬዎችን በማስተማራት ነበር። ህወሓትና ኦነግ ያስተማሯቸው የሁለቱ ቡድን መልእክተኞች ናቸው እንጂ በአርሲም ባህርርጌም ያን መተላለቅ የፈጠሩት አብሮ የሚኖረው ህብረተሰብ አልነበረም። ለዚህም ማስረጃ በወቅቱ እዚያው አካባቢ ስለነበርን ሀረርጌ በአካል ህብረተሰብ ውስጥ ተገኝተን በተለይ ህወሓት ግጭቱን ለማንቀሳቀስ ኢላማ ያደረጋቸው አማሮችና ኦሮሞዎች እንዴት በመተሳሰብ ያንን ሁኔታ እንዳሳለፉት አንድ ተጨባጭ ታሪክ አቀርባለሁ። ሀረርጌ አንድ ገጠር አውራጃ ውስጥ አማሮች እየታደኑ በሚገደሉበት ሰሞን የወያኔና የኦነግ ካድሬዎች ባንዲት ገበሬዎች መንደር አንዱን ኦሮሞ ኢትዮጵያዊ ጎልማሳ በገዳይነት ሊመለምሉት ቤቱ ይመላለሳሉ። አስፈላጊ ነው ብለው ያመኑበትን የፖለቲካና የዘር ጥላቻ ትምህርት ለሳምንታት በቤቱ እየተመላለሱ ከሰጡት በኋላ መሳሪያ ያስታጠቁታል። ልብ ይሏል፣ በዚያን ጊዜ እነሱን መቃወም የኦሮሞን ነጻነት መቃወም ተደርጎ እርምጃ ያስወስዳል። የአድሃር ሷደር አስፈላጊው የፖለቲካ ትምህርትና መሳሪያ ከተሰጠው በኋላ የተነገረው ተልእኮ በአካባቢው የሚኖሩ አማሮችን ስለሚያውቅ እያደነ ራሱ እንዲገድል ነበር። እዚያው አጠገቡ አብሮ አደግ ጎረቤቱ የሆነ ሰው ይኖር ስለነበር ሂዶ እንዲገለው ትዕዛዝ ይሰጠዋል። ይህን ብለውት ከቤት እንደወጡ እሱም አብሮ ይወጣና ቆይቶ ወደ ቤቱ ተመልሶ ይመጣል። ከሰዓታት በኋላ ተመልሰው ግዳጁን ተወጥቶ እንደሆነ ይጠይቁታል። እቤቱ የለም ይላቸዋል። አብሮ አደግ ጎረቤቱ ግን ከሚስቱና ከልጆቹ ጋር እሳት ዳር ቁጭ ብለው ይጫወቱ ነበር። እነዛ የኦነግና የወያኔ አርመኔዎች ሲመጣ ጠብቆ እንዲገለውና ሪፖርት እንዲያደርግ ማስጠንቀቂያም ጭምር ሰጥተውት ይሄዳሉ። አሁንም ይህ አርሶ አደር ከቤት ወጥቶ እነሱ ሲሄዱ ተመልሶ ከቤቱ ይቀመጣል። በድጋሚ ተመልሰው መጡና ትዕዛዛቸውን መፈጸሙን ሊያረጋግጡ ገደልከው አሉት። ያ ቅዱስ የኦሮሞ አርሶ አደርም ባውን እያፈሰሰ እባካችሁ ተውኝ፣ ይህን ደሃ አብሮ አደግ ወንድሜን ግደላት በሉኝ። ይህንን የኔ ቢጤ ምስኪን ብገለው ድህነቱና ቅማሉ እንጂ ምን ይተርፈኝ መሰላችሁ? ግደሉኝ ብትፈልጉ፣ አልገለውም በማለት ያሸከሙትን መሳሪያ ወዲያ ወረወረው። እነዚያ ካድሬዎች ያንን ደሃ አማራ ያን ዕለት ከነ ልጆቹ ይዘውት ሄዱ። ወዴት እንዳደረሷቸው ግን አይታወቅም። በዚያን ጊዜም ሆነ አሁን ከ22 ዓመታት በኋላ ወያኔዎችም ሆኑ የተወሰኑ ኦነጎች ችግራቸውን ለራሳቸው ተጭነውት የሚሰቃዩበትን በሽታ በቀጥታ በህብረተሰቡ ላይ ለማራገፍ ከመጣደፍ በስተቀር እዚያ የደረሱበት አካባቢም ሆነ በማናቸውም ጥግ ያለው የኢትዮጵያ ህዝብ በእንዴት ያለ ሁኔታ ነው አብሮ መኖር ያዘው? ትስስሩና ፍቅሩ እምን ድረስ ነው? ውህደቱና ስምምነቱስ እምን ድረስ ነው ብለው የህብረተሰቡን ሁኔታ ለማጥናት ጊዜ አይወስዱም። የኢትዮጵያ ህዝብ እነሱ በታወሩበት የዘረኝነት በሽታ ታውሮ የሚኖር ነበርም ነውም የሚመስላቸው። በወቅቱ የታዘብኩትን ሌላ ገጠመኝ ላውጋ። እዚያው ሀረርጌ ውስጥ ነው። ጊዜዋም ያቺው ቀውጤዋ ነበረች። አንዲት የወረዳ ከተማ ውስጥ ልዩ ልዩ ብሔረሰቦች ይኖራሉ። አብዛኛው ኦሮሞ ይሁን እንጂ አማራ፣ ጉራጌ፣ አፋር፣ ከሶማሌ ብሔረሰብ ኢሳ የሚኖሩበት ከተማ ነች። እነዚህ ክፉ ሰዎች ገና ሁሉንም ተቆጣጥረው እንደጨረሱ ቢሆንም በደም ባልተረጋጋም ወነጎችም ስርስራቸው ይሉ ነበር። በዚህ በማውጣ ትንሽ ከተማው አስተዳዳሪዎች ነን ብለው ወነጎች ቢሮ ገባገባ ብለው የነበረበትና አለቆቻቸውም ከወያኔ ጋር የሽግግር ምክር ቤት ሽር ጉድ ይሉ የነበረ ጊዜ ነው። ክልሉ የኦሮሞ ስለሆነ እናስተዳድራለን ይሉን የነበሩት የወነግ ታጣቂዎች 5-6 ትላልቅ የጭነት መኪና ሞልተው ጠመንጃ ተሸክመው ላይታች በከተማው ጅው ጅው ይሉ የነበሩት አስተዳደርን ነው ብለው ቢሮ በገቡ በሶስተኛው ቀን ኦሮምኛና ትግረኛ እንጂ አንዲት ያማርኛ ዘፈን እንዳንሰማ በማለት ይህንን ግማፍ ከእንግዲህ ያዘፈን የተገኘ እርምጃ ይወሰድበታል ብለው ሆቴሎችና ሻይ ቤቶች ሳይቀሩ አማርኛ እንዳያዘፈኑ ትዕዛዝ አስተላለፉ። ጠቅላላው የከተማይቱ ነዋሪ ፈራ። ወዲያው ደግሞ ቀጠሉና በአራተኛው ይሁን በአምስተኛው ቀን ያማርኛ ቋንቋ እንዳይነገር መመሪያ ሰጡ። በዚህ ጊዜ ነው የከተማይቱ ኦሮሞ ነዋሪዎች ከሌሎች ነዋሪዎች ጎን በመቆም አይዟችሁ እነዚህ ኦሮሞዎች አይደሉም ምን እንደሆኑም አናውቅም ተረጋጉ ብለው በቀጥታ ከነዚያ ሰዎች ጋር መላተም የጀመሩት። በከተማይቱ የኢሳ ብሔረሰብም ይኖራል ብያለሁ ለገበያ ይመላለስባታል። እነሱም ክልሉ የኛ ነው ይሉ ነበርና ይህ ሁሉ ሲሆን ለካስ ኢሳዎች በጥሞና እየተከታተሉ ምንድናቸው ብለው ይጠይቃሉ። ኦነግ ይሏቸዋል። ኦነግ ምንድነው ምን ያደርጋሉ እዚህ? የኦሮሞ ነጻዎች ናቸው ያስተዳድራሉ ተባሉ። በመሰረቱ ከጥንት ጀምሮ የኢሳ ብሔረሰብና ኦሮሞ ይጣላሉ። ለማዳዊ አለመግባባት አለ። የኢሳ ብሔረሰብ ዘላን ከብታርቢ ስለሆነ ሳር ፍለጋ ከብቶቹን ከቦታ ቦታ የሚያንቀሳቅስበት ጊዜ ኦሮሞዎች የሚኖሩበትን አካባቢ መድረሱ ስለማይቀር የተሰማሩ ከብቶችን ካገኘ እየቀማም እየዘረፈም ከመንጋው ቀላቅሎ ይዞ መሄድ የተለመደ ነገር ነው። ለማስመለስ መሳሪያ ሳይቀር ይመዘዛል ሰውም ይሞታል። እና ታዲያ አሁን በማዋሳት ከተማ ውስጥ ህዝቡን መከራ ያበሉ ያሉትን የኦነግ ተዋጊዎች ይህ ክልሉ የኛ ስለሆነ ለቃችሁ ውጡ ብለው ሽማግሌ ይልኩባቸዋል። ጌታዋን የተማመነች በግ ላቷን ደጅ ታሳድራለች እንደተባለው ወይም ወያኔ ያለልን ብለው ወይም ደግሞ ኢሳ ተዋጊ መሆኑን አለማወቅ ማስጠንቀቂያውን ከእቁብ ሳይቆጥሩ ሰውን ማሸበራቸውን ቀጠሉ። በዚህ ጊዜ ኢሳ ጦርነት ሊከፍት ከየገጠሩ እየተጠራራ በከተማይቱ ሰፍሯል። እነ ወነግም በበርካታ የጭነት መኪኖች ሞልተው ላይታች ይላሉ። ጥቂት የወያኔ ወታደሮች ከተማው ጥግ ሰፍረው የሚሆነውን ይከታተላሉ። ጣልቃም አይገቡ። አንድ ቀን ጠዋት ማለዳው ላይ ያቺ ትንሽ ከተማ በቀላል ነፍስ ወከፍ የጦር መሳሪያ ተኩስ ልትፈነዳ ደረሰች። ለሁለት ሰዓት አካባቢ ሞቅ ያለ ተኩስ ከተሰማ በኋላ መልሶ ጸጥ ለጥ ረጭ አለ። እስከ ቀትር ድረስ ሰውም ከቤት አልወጣ። ከተማዋ ጭር እንዳለች ዋለና ኋላ ላይ የኢሳ ብሔረሰብ ወዲያ ወዲህ ሲል ሁላችንም ከተሸሸግንበት ወጥተን የሆነውን እናጠያይቅ ጀመር። አዎ እነዚያ ሰውን ያምሱ የነበሩት የኦነግ ጀሌዎች መሬት ይግቡ ሰማይ የደረሱበት አይታወቅም። የሞተው ሞቶ የቀሩት ድራሻቸው ጠፍቷል። ወዲያውኑ በየሆቴሉ በየሻይ ቤቱ የአማርኛ ዘፈን ይሰማ ጀመር። ሰውም ጮክ ብሎ አማርኛ ያወራ ጀመር። የከተማይቱ ኦሮሞ ቋንቋ ተናጋሪዎች በዚያን ሰሞን ለቀረው ህዝብ ያሳዩት አጋርነትና ተቆርቋሪነት ያሳዩት ወገንተኝነትና አብሮነት የዘር ድርጅት መሪዎች እጅግ ብዙ ሊማሩበት የሚያስችል ክስተት ነበር። ታዲያ ግጭቱ ከተከሰተ በኋላ ምን ይሆን ተተው የሄዱት? በየቢሮው ጥለውት የሄዱ ሰነድ ካለ ምን ይሆን እቅዳቸው? አልነና የተወሰኑን ሰዎች በየቢሮው ገብተን መበርበር ጀመርን። ያገኘነው አስደጋጭ ነገር ቢኖር በከተማዋ ነዋሪ የሆኑ ነዋሪው በጠቅላላ የሚያከብራቸው የሚወዳቸው ያገር ሽማግሌዎች የሞተን የሚቀብሩ የታመመን የሚያስታምሙ የተቸገረን የሚረዱ 16 ነዋሪዎች ስም ዝርዝር እንዲገደሉ በቃለ ጉባኤ ተፈርሞበት ተቀምጧል። ለኦሮሞ ህዝብ ነጻነት እንቅፋት ሊሆኑ የሚችሉ ነፍጠኞች ስም ዝርዝር ይላል። የሚደንቀው ደግሞ ከነዚያ ሰዎች አራቱ ኦሮሞዎች ነበሩ። ያቺ የኢሳ ብሔረሰብ ያስነሳት አጭር ጦርነት የነዚያን ንጹሃን ዜጎች ህይወት ለማትረፍ በቃች። ህዝቡንም ከመራር ሐዘን አዳነችው። የኢትዮጵያ ህዝብ እንደነዚህ አይነት በሽተኞችን ይዞ ነው የሚጓዘው። ይህ የዘር ጥላቻ፣ ይህ የዘር ፖለቲካ የወያኔን መሪዎችና መሰሎቻቸውን ለጊዜው ተጠቃሚ ሊያደርጋቸው ይችላል። በረጅም ጊዜ ግን ጦሱ የሚያጠፋቸው ነው። የኢትዮጵያ ህዝብ ለዘመናት ያካበተው ያዳበረው አብሮ የመኖር የአንድነትና የመተሳሰብ መንፈስና ባህል ምንጊዜም በውስጡ ያለ በመሆኑ አንድ ቀን እነዚህን የዘር ልክፍተኞች በቃችሁ እንደሚላቸው ተረጥር የለውም። ኢትዮጵያን ሀብት ዘርፈን ኢትዮጵያን ህዝብ በትነን የራሳችንን መንግስት እናቆማለን ብለው ለሚዋችሩ ወዮ ለነሱ። ይህ ህዝብ አንድ ሆኖ በቃ ያለቀ በመጨረሻው ሰዓት ወዮ ለዘረኞች። በስደት በሚኖርበት የባዕድ አገር ጽንፈኛ የዘር ፖለቲካ አቀንቃኞች ለልጆቻቸው እንዴት ጥላቻን እንደሚያስተላልፉ የሚያመለክት አንድ ገጠመኝ ይላከል። ይህንን ታሪክ ያጫወተኝ ሰው ነገሩ ለርሱ ብዙም ክብደት አልሰጠው። የልጅ ነገር ብሎ እየሳቀ ነው የነገረኝ። እኔ ግን ከልጅ ነገርነቱ ባሻገር ነው የከፋ ነገር የታየኝ። ለአንባቢያን ባካፍለው ሁላችንም እንማርበታለን ብዬ አሰብኩ። ሁለት ህጻናት ወንዶች ልጆች እድሜያቸው 11 ዓመት የሆኑ ትምህርት ቤት ተከፍቶ አንድ ክፍል ይመደባሉ። ሁለቱም ኢትዮጵያውያን ናቸው። ያንን ዕለት በረፍት ሰዓታቸው እግር ኳስ ሊጫወቱ እየተሯሯጡ ኳስ ሜዳ ገብተው ጥቂት እንደተጫወቱ ለማረፍ ወደ ሜዳ ጥግ ሄደው ሳር ላይ ቁጭ እንዳሉ ይተዋወቁና ጎን ለጎን ተንጋለው ወሬ ይጀምራሉ። ከየት እንደመጡ ይጠያየቃሉ። አንደኛው ከኢትዮጵያ እንደመጣ ሲነግረው ሌላኛው ከኦሮሚያ ነው የመጣሁት ይለዋል። ሁለቱም የኦሮሞ ብሔረሰብ ተወላጆች ናቸው። ይህ ከኢትዮጵያ ነው የመጣሁት የሚለው ልጅ ኦሮሚያ የት ነው ይለዋል አዲሱ ጓደኛውን። ሩቅ አፍሪካ ውስጥ ነው ይመልሳል የኦሮሚያው ልጅ። እዚያ ጋር ከመጣህ ተመልሰህ ሂዳል? አዎ 7 ዓመት የነበርኩ ጊዜ እጂ ነበር። እኔም 6 ዓመት የነበርኩ ጊዜ አባቴ ወስዶኛል። ኢትዮጵያ ብዙ ደስ ብሎኝ አሳለፍኩ። ኦሮሚያ ከኢትዮጵያ በየት በኩል ነው? ተጠያቂው ህፃን ኦሮሚያ በየት በኩል ነው ለሚለው ጥያቄ መልስ ከመስጠቱ በፊት አማራ ነህ ይለዋል። ከኢትዮጵያ መጣሁ የሚለው ልጅ ብሔሩንም አያውቅምና እኔ እንጃ ይላል። ያም ቀበል ያደርግና ኢትዮጵያ የአማራዎች አገር ነው፣ ጥሩ አይደለም፣ ኦሮሚያ ጥሩ ነው ይላል። ብዙም አልተግባቡ ወደ ጨዋታቸው ይመለሳሉ። ይህ ከኢትዮጵያ ነው የመጣሁት የሚለው ልጅ ይህንን ታሪክ ለወላጆቹ ይነግርና ኦሮሚያ የት ነው አዲስ ጓደኛ አገኘው ይጠይቃል አባትም። አባትም ኦሮሚያ በኢትዮጵያ ውስጥ የሚገኝ አንድ ክልል መሆኑን ያስረዳና የሚኖሩበት አገር ካናዳን እንደምሳሌ አድርጎ ጠቅላይ ግዛቶቹን እየጠራ እንደ አንዱ እንደ ማለት ነው ካለ በኋላ ሁለታችሁም ኢትዮጵያውያን ናችሁ፣ ወንድማማቾች ናችሁ፣ ጥሩ ጓደኛ አግኝተሃል፣ እንኳን ደስ ያለህ ይለዋል። ልጅ ይህንን ከአባቱ የተነገረውን በሁለተኛው ቀን ትምህርት ቤት ሲሄድ ለአዲሱ ጓደኛው ያስረዳና በጓደኝነታቸው እንደሚቀጥሉ ይነግረዋል። ያኛው ህፃን ግን ባልተጠበቀ መልኩ የሚያስከፋ መልስ ይሰጠዋል። ኖ ኖ፣ ከእንግዲህ አንተ የኔ ጓደኛ አትሆንም። አንተ ነህ አይ ሄት እያለ ጥሎት ይሄዳል። በሁኔታው ግራ የተጋባው ልጅ እንደገና ይህንኑ ታሪክ ለአባቱ ይወስድና አማራ ምንድን ነው ብሎ ይጠይቃል። አባት ብዙ ዝርዝር ውስጥ ሊገባል ፈለገም ጓደኛ አልሆነህም ካለህ ምርጫውን አክብር አትረብሽው ሌላ ጊዜ በደንብ ስትተዋወቁ ጓደኛ ትሆናላችሁ በማለት ልጁን ያጽናናል ይብቃያ ከናቱ ወይም ካባቱ የዘር ፖለቲካ ልክፍተኛ እንዳለበት ምንም ጥርጥር የለውም። በዚህ መልኩ ነው የጥላቻ በሽታ ከቤተሰብ ወደ ልጆች የሚተላለፈው የሚጋባው። አሁን በአገራችን ስልጣኑን የተቆጣጠሩት የወያኔ መሪዎች የዚህ አይነት አስተዳደግ ውጤቶች ናቸው ብዬ ነው ማምነው። መልካሙ ነገር እነዚህ ህፃናት እኛ ካደግንበት ወይም አገር ቤት ያሉ ወንድሞቻቸውና እህቶቻቸው ከሚያድጉበት የተሻለ ዓለም ውስጥ ስለሆነ ያሉት ነገጧት ሁላችንንም ወላጆችን እንደሚያርሙንና እንደሚተቹን የሚያጠራጥር ነገር የለውም። ምክንያቱም መንግስታቸው በቆዳ ቀለምና በዘረኝነት አትታወር እያለ ነውና የሚያሳድጋቸው። በዘሪት ኢትዮጵያ በወያኔ ዘረኛ ገዢ ቡድን አስተዳደር ስር ያሉት ህፃናቶች አየሩ ሁሉ በዘር ፖለቲካ ሰበካ፣ በጥላቻ ወሬ፣ በልዩነት ፕሮፓጋንዳ ጩኸት በተወረረበት ንጹህ አየር ተንፍሰው ለማደግ ፋታ ባጡበት ሁኔታ ሬዲዮ፣ ቴሌቪዥን ወያኔያዊ ሐሰተኛ ወንጀላ ድራማና ወሬ ብቻ በሆነበት ዘመን በሐሰት በክህደት የአገርን ታሪክ የህዝብን አንድነት የሚያረክስ ሰይጣናዊ ወያኔያዊ የቁራጭ ብቻ በሆነበት ምድራችን ለሚያድጉት ህፃናቶቻችን ወደፊት ዕጣ ፈንታ መጨነቅ ያስፈልገናል። ባለፉት 20 አመታት ውስጥ በአገሪቱ ከፍተኛ ትምህርት ተቋማት የምናየው አንዳንድ ምልክት ወያኔ የዘራው በሽታ የሚፈልገውን ፍሬ እያፈራለት መሆኑን ያመለክታል። በዘር ተለያይተው የሚደባደቡ የዩኒቨርሲቲ ተማሪዎች በታሪካችን ለማጀመሪያ ጊዜ ለማየት ችለናል። ነገ አገሪቱን የሚረከቡ ዜጎች ናቸው። ወያኔ እያሳየን ያለው ምን ያህል ትውልድን እያዘቀጠልን እንዳለ ነው። ተበልጠናል። ጀጃችንን ለወያኔ የዘረኝነት ፕሮፓጋንዳ ሰለባ ከመሆን ልናድዳቸው አልቻልንም። ከህብረተሰብም ከትምህርት ቤትም በፊት ሰው የሚቀረጸው በቤት ውስጥ ነው። ኢትዮጵያዊ ማንነታቸውን፣ ህብረ ህዝብነታቸውን፣ የባህል የቋንቋ የስነ ልቡና ውህደታቸውን አያት ቀድማ አያቶቻቸው ከባዳን ወራሪዎች ጋር ተፋልመው ያቆዩት አንዲት የጋራ ሀገር እንዳለቻቸው ባለመጠራጠር እንዲያውቁ አላደረግንም። ለዚህም ነው አንድነታቸው ይልቅ ልዩነታቸው እየጎላ የታያቸው ልጆች ወያኔ መፍጠር የቻለው። ለዚህም ነው የወያኔን ሴራና ተንኮል መረዳት አቅቷቸው እንዲህ ተባልን እንዲህ ሆን ብለው ሆ ብለው ለጅምላ ድብድብ መፍጠን የቻሉ የዩኒቨርሲቲ ተማሪዎች ማየት የቻል ነው። ለራሳችንም የዘር በሽታ ልክፍተኛ የሆን ወገኖች በሽታችንን ህመማችንን ወጥ አድርገን ለልጆቻችን ደግ ደጉን መንገር አልቻልንም። የኢትዮጵያ ልጆች ዕጣ ፈንታ በእኛ በወላጆቻቸው ትከሻ ላይ ነው ያለው እንጂ በመርዘኛው የወያኔ ገዢ ቡድን እጅ ውስጥ አይደለም። ወያኔ የጋታቸው ያለውን የመጥፊያ መርዝ እንዳይወጡ ማድረግ የኛ ፈንታ ነው። እያንዳንዱ ኢትዮጵያዊ ወላጅ በቤት ውስጥ የኢትዮጵያውያንን እኩልነት፣ ብዛትና አይነት፣ ባህላችንን፣ ቋንቋችንን፣ አንድነታችንን፣ የምድራችንን ልክ ማስተማር ይጠበቅብናል። ከውጭ ወራሪ ጠላት የከፋ ጠላት ከውስጥ ስለተቆጣጠረን በዘር በሽታ የተለከፍት ሁሉ አማራውም፣ ኦሮሞውም፣ ትግሬውም፣ አፋሩም፣ ሶማሌውም ሁሉም ከአባቶቻችን የወረስነው የመጠላላት በሽታ ካለ ዋጥ አድርገን ነገ አብረው መኖር ስላለባቸው ልጆቻችን፣ ቡቃዮቻችን እናስብ። የሚቀጥሉት 30ና 40 ዓመታት ነገሩ ሁሉ አሁን እንዳለው ከቀጠለ ልጆቻችን እርስ በርስ ሲናቸፉ ወያኔና ከውጭ በገፍ እያስገባቸው ያሉ ባዳን ባለሀብቶች ይችን አገር ይቆጣጠሯታል።
ይከራመቷታል። ለዚህ ከውጭ ያስገቡ መሬት የሚያደሏቸው ባዳን ሁሉም ሀብታምና ትልልቅ መንግስታት ከጀርባ አላቸው። ቻይና፣ ሳውዲ አረቢያ፣ አሜሪካ፣ እንግሊዝ፣ ህንድ ወዘተ ወዘተ። ለህዝባቸው የተተረፈረፈ ምግብ፣ ለኢንዱስትሪያቸው ጥሬ ሀብት፣ ለሸቀጣቸው ማራገፊያ ሰፊ ገበያ ኢትዮጵያ እየተበለተችላቸው ነው። መሬቱን ለማረስ መጀመሪያ ደኑን መመንጠር እንደሚገባ፣ መሬቱን ለባዳኑ ለመሸጥ መጀመሪያ ወያኔ ዜጎቻችንን በመግደል እየመነጠረ የሚሸጣውን ቦታ እያመቻቸላቸው ነው። በቅርቡ የሱሬ ብሔረሰቦች 150 የሚሆኑ ከመሬታቸው ከቀያቸው ውስጥ ተሰብስበው በመትረየስ ተጫጭፈው ተጥለዋል። አሁን መሬቱ ተመንጥሯል። ባዳኑ ገንዘቡን ከፍለው መረከብ ይችላሉ። የኢትዮጵያ ህዝብ ምን አይነት የማደንዘዣ መርፌ እንደወጉት አይታወቅም። ተራ በተራ እየገደሉ እስኪጨርሱት ተቀምጦ እየጠበቃቸው ነው። ዛሬ እንዲጠላሉ አድርገን ያሳደግናቸው ልጆቻችን ነገ ምድራቸውን የተቀራመቷት ባዳንና ወያኔዎች በሚያቀርቡላቸው ጠመንጃ ስራቸው መዋጋት ይሆናል። የምድሪቱን ትሩፋትና በረከት በብዙ ሺ ማይል ስርቀት ያያሉ ህዝቦች ይኖሩበታል። በብዙ ሺ ማይል ርቀት ላይ የሚገኙ የሀብታም ልጆች ይፋፉበታል፣ ያድጉበታል። ይቺው ምድር ያበቀለቻቸው ዜጎቿ ያልታደሉቱ ይራቡባታል። እርስ በርስ እየተታኮሱ ይገዳደሉባታል። በወያኔና መሬቱን በተሸለሙት ሀብታም መንግስታት ወታደሮች ይገደሉባታል። ልጆቻችንን ከመጠላላት ፖለቲካ እናድን። ለማናችንም አይበጅም። እኛም በሽታው ካለብን ዋጥ እናድርገው። ቀጠሮ የምንሰጠው ጉዳይ አይደለም። ዛሬ ነው ጊዜው። ፍቅርና አንድነት ያለው ህዝብ ያሸንፋል። የጋራ ጠላታችን ወያኔን አመረን እንዋጋ። እርስ በርስ መጠላለፉ እልቂታችንን ያቀርበዋል። ለመዳን አንድ እንሆን። ወገኔ ተስማኛ ገሬ አንድነት በጀናን ታሬ